The Voice of America.
ያነጋገርናቸው ነዋሪዎች እንደሚሉት በ1977 ዓ.ም በተከሰተው ድርቅ ምክንያት ከወሎ ተፈናቅለው ኦሮሚያ ክልል ቄለም ወለጋ ዞን የተለያዩ ወረዳዎች ከሰፈሩ ከ33 ዓመታት በኋላ ተኖሩበት አካባቢ በኃይል ተፈናቅለው በአሁኑ ሰዓት ወደ ተወለዱበት አካባቢ ሄደው ለችግር መዳረጋቸው ነው። ለመፈናቀላቸው ምክንያት ነው ያሉትንም ሲጠቅሱ ከጥቅምት ወር 2010 ዓመተ ምህረት ጀምሮ የተደራጁ ኃይሎች ንብረታችንን በማቃጠል ወንዝ ውሃ እንዳንቀዳ በማድረግና ልጆች ትምህርት ቤት እንዳይሄዱ በመከልከል በአጠቃላይ በብዙ ግፍ አባረውናል ይላሉ። ወደ ሀገራቹ ሂዱ የሚለውን ዘመቻ የከፈቱት የተወሰኑ ኃይሎች ከድርጊታቸው እንዲታቀቡም የክልሉ ፖሊስም አድማ በታኝም ሆነ የጸጥታ አካላት ያደረጉት መከላከል ባለመኖሩ አንዳንዶቹ ከአደጋው ለማምለጥ አንዳንዶቹ ደግሞ ፈርተው መውጣታቸውን ገልጸዋል። የኦሮመኛ ቋንቋ ዝግጅት ክፍል በዚህ ጉዳይ ላይ የቄለም ወለጋ ዞን ሰዲ ጨንቃ ወረዳ አስተዳዳሪ አቶ ታመነ ኃይሉን ያነጋገረ ሲሆን እርሳቸው እንደሚሉት በወቅቱ በነበረው አለመረጋጋት በቡኖ በደሌ አካባቢ የደረሰው በእነርሱም እንዳይደርስ ከተፈጠረ ፍራቻ እንጂ ጥቃት ደርሶባቸው አይደለም የተፈናቀሉት ይላሉ።
የሮረኮንጄ ቁምሳ ዶብራቱ መሜዳ ካናሲ ነሞኒ ለቲዘኒ ደማኒ ከዚህም ተሮብ ደሌ ረትላውታ መሰና አሲ ረኮና ሲቱማ መንጅሩ ገሮ ሶዳዶ መሰና ራና ሞኒ ደመንጅሩ ንኩኒ ጋላ የሮሰና
ረብሻ ሌላ ቦታ በተፈጠረ ጊዜ ነው ሰዎቹ ከዚህ ለቀው የሄዱት። በተለይ በደሌ ላይ ረብሻ ሲነሳ በዚያ ፍራቻ የሄዱ ሰዎች አሉ። እዚህ ግን የተፈጠረ ነገር የለም። በደሌ ላይ ችግሩ ሲቀሰቀስ በተለያዩ ብሔረሰቦች አባላት ዘንድ ፍርሃት ገብቶ ነበር። በዚህም ምክንያት ሰው እንዲወያይ በተለይ ከአምስቱ ቀበሌዎች ሰዎች እንዳይፈናቀሉ ተደርጓል። እስካሁንም ራሳቸውን በራሳቸው እያስተዳደሩ ናቸው። ከተማ ቀመስ የሆነች ካለችው ህጉ ቀበሌ ወደ 42 አባወራዎች ለቀው ሄዱ። ሆኖም ግን እንዲመለሱ በአገር ሽማግሌዎችና በሃይማኖት አባቶች ጥረት ተደርጎ ነበር። ብዙዎቹ አልተመለሱም። ንብረታቸውን ግን ያቃጠለም አንዳች ጉዳት ያደረሰበትም የለም። ቤታቸውም እንዳለ ነው ያለው። ከዚያ በኋላም በአካባቢያችን ያሉ ሰዎች መጥተው ሰብላቸውን እንዲሰበስቡ ወደ ቤታቸው እንዲመለሱ ብዙ ጥረት ነው የተደረገው። አሁንም ንብረታቸው እንዳለ ነው ያለው። በመካከላችን ብዙ አይነት ሰው ነው ያለው። ብዙ ብሔረሰቦች ናቸው። ማንንም አልደረሰባቸውም። ሰዎቹ አሁንም የሚመለሱ ከሆነ አካባቢው ሰላም ነው። ንብረታቸው እንዳለ ነው ያለው። ንብረት ተቃጠለ፣ የተለያየ ነገር አደረጉ የሚባለው ግን እውነት አይደለም። ይህንን ደግሞ መጥቶ ማጣራት የሚፈልግ ማንንም መጥቶ ማጣራት ይችላል።
ስማቸው እንድጠቀስ ያልፈለጉና በአሁኑ ሰዓት ከሌሎች 120 ተፈናቃይ አባወራዎች ጋራ በራያ እንደሚገኙ የገለጹት አንድ ነዋሪ ከ8 ወራት በፊት ለመፈናቀላቸው ምክንያት ነው ያሉትን ይናገራሉ።
እኛ እንዴት እየደበደቡ ትግሬ ውጣ አማራ ውጣ ከዛሬ ጀምሮ አማራና ትግሬ በመኖራችሁ ውጡልን እያሉ ሌላ ተጀመረ። ያው በጊዜው ጠቅላላ በሙሉ ምንሻውም ሊሰራ አልቻለም። አጠቃላይ ያው ሁሉም ጭፋራ ተጀመረ። ከዛ ጭፋራው እስከ ጥቅምት 4 ቀን ነው 5 ቀን ድረስ ያው ቀጠለ። ሌትና ቀን በድንጋይ ወረወረ ቤታችን ላይ። ያው ውሃም ተከለከለና ያው ወጣቶች ተጠይቶ ውሃውን ከልከሉ ማለት ነው። ያው ረሃ ነው ማደረሱ ውሃ ምንቀዳበት ስናጣ ወፍጮም ያው አካባቢያችን የራሳችን ልጆችም ወፍጮ ነበራቸው። እነሱ ወፍጫቸውም ያው እንዳይሰጥ ተደረገ። ሌሊትም እየዘፈኑ ነው ማግሪቱ ከቤታችን እየመጡ ገጀራ ይስላሉ። ከቤታችን እየመጡ ያውን ካሴ ይስላሉ። ከዛ ሌሊት ድንጋትን ይላል። እኛ ስንወጣ ግን ብዛቱን ስናይ ምንም የምንዋጣው ሰራ ስላልሆነ የመንግስት ባለስልጣንም ስላሉበት እጃቸው ስላሉ እኛ ምንም አድርጋቻለን። ከዛ በኋላ ልጆቻችን ቅድሚያ ቅድም ልጆቻችን አወጣ። እኛ ልጆቻችን ካወጣን በኋላ ደግሞ እኛ ተከትለን ወጣን ማለት ነው።
መቼ ነው ወደ አካባቢው ሄዱት? ከየትስ አካባቢ ነው ሄዱት?
ጣኔ ነኝ። በ77 13 ዓመት ግኝ ነኝ ጣኔ ነኝ። ከዛ ደጉጡ ከዛ ላይ ያገባሁቱ እኔ እዛ ግብቼ ወልጃለሁ። ወልጄ ልጆቼ ደግሞ በዛ በኦሮምኛ ቋንቋ ተምረው ጠርሰዋል። ልጆቼ አሁን ብታቸው የማውቁት ኦሮምኛ ቋንቋ ነው። ምንም አማርኛና ኦሮምኛ ነው እንጂ ሌላ ነገር የሚናገሩት ቋንቋ ያላቸውም አካባቢ ህብረተሰብ ጋር ስላደጉ እዛ ስለተወለዱ በሀገራቸው ነው የተወለዱበት ሀገር ስለሆነ ማለት ነው። ግን በእኛ የፈረሰበት ግን ከማንም ደርሶን ማቅም ጉዳት ደርሶብናል። እኔ ከወጣሁ በኋላ ሴቶች ብዙዎች በሚዲያ ላይ የማይገለጥ ነገር ብዙ ነገር ተደርገዋል። ንብረት ተዘርፏል።
ሶ በግል በእርሶና በቤተሰቦ ላይ በንብረቶት ላይ በቤተሰቦት ላይ የደረሰ ነገር አለ ወይ?
በንብረት ላይ ንብረት እንዳለ ነው የቀረው። ንብረት ቡናን በተመለከተ ተዘርፏል። የተዘራ አዝመራ በሙሉ ተዘርፏል። የነበረ የቤተሰብ ተዘርፏል። የአሁን ነገር ቤቶች እንዳሉ ናቸው። አሁን እንዳሉ ናቸው ነው ሙልቱ። ግን አሁን ማን እንደገባበት ማናውቀል ተገልብሶበታል ነው ሙልቱ። የከተማዋ ህዝቡ ከተለ ቀበሌ የነበረ በሙሉ ቤቶች አሁን እንዳለ ተገዝተው ነው ምሉቱ ያንዳንድ ሰው ሲገ ደግሞ ድረታቸው እንዳለ በሙሉ ያደሩ ተነታቋል ነው ምሉቱ እና በኔ በግል ይደረግ አጠቃላይ እንደ ህዝቡ ነው ይደረሰን እንጂ እጥለለ ይጥላጣው ከሌን ተው አይደለም ማንንም ከማን ኦሮሞ የተባለ ከኛ ጋር እንዳይንቀሳቀስ ከኛ ጋር እንዳይል ለሪስክ ቤቱን ተበደበል አንድ ሰው ሌላ ፐርሶን እንደጠርት እንደታዘር ካለኮ ይደበደባል ኦሮሞ እዚህ እየተደበደበ ነው ማድረው እኛ ብቻ አይደለም እኮ አካባቢው ሰላም ወዳጅ ህዝብ እኮ እዛ ስንት ፍዳይ ነው ከኛ ጋር የከፈሉ
በቄለም ወለጋ ዞን ሰዲጫንቃ ወረዳ ኢጉ ኮፈሌ ይበገል ህክምና ስራ ተሰማርተው እንደሚገኙ የገለጹት ሐኪም ጣሃ አሊኮ እርሳቸው ከሚኖሩበት ቀበሌ ውስጥ በግዳት የተፈናቀለ እንደሌለ ይናገራሉ።
ለኔ እንደ በኩሌ ማለት ነው እዛ ይቁ ኮፈሌ ውስጥ ያሉት ብሔር ብሔረሰቦች የተወሰነ ብሔር ብሔረሰቦች አሉ፣ ግን ከዛ ታች ያሉ ሰዎች ሰፈራ ጣቢያ ላይ ወደ ሰባት ቀበሌ ይሆናሉ ማለት ነው። ግን ከይቁ ኮፈሌ ቀበሌ ውስጥ ብቻ ነው አንዳንድ ሰዎች በራሱ ተነስቶ የሄዱት። እዛን ጊዜ ደግሞ በሶማሌ ክልል ሆነ ባቡሩ በደሌ ማለት ነው አንዳንድ ችግሮች ነበሩ የሚባል ሰምቶ ነበር እነዚህ ሰዎች ማለት ነው። እዛም በኋላ ለምንድን ነው የሚተዳችሁት ብለን አንዳንድ ነገሮች ጠይቄን ነበር። እዛ ከሶማሌ ክልል ችግር ከተነሳ ጀምሮ እነሱም በጸባውን በምኑም ከኦሮሞ ተለይቶ አንዳንድ እንትን እያሳዩ ነበር። ለምንድን ነው ይሄ ነገር ብለን በሀገር ሽማግሌም ጠይቄን ነበር፣ ቄሮቹም ጠይቄን ነበር። እዛ በደሌ የምትባል ቦታ ላይ እና እኔ በራሴ ራሱ ለምንድን ነው የምትሄዳችሁት ብዬ ጠይቄያለሁ። ይሄን ፈራን በቃ አሉ፣ ዝም ብሎ ፈራኔ አሉ እንጂ ሌሎቹ አሁን እዚህ ያሉት ንግድ ላይ እርሻ ላይ ያሉ አሉ። አሁን ሁሉ በቃ ለአንዳንድ ሰዎች በውክልና ሰጡ፣ አገር ቤት ደርሴን እንመለሳለን አሉ። ቤቱን የወሰዱ ሰዎችንም ደግሞ እርሻውን ሂዶ እናርሳለን ያሉት ደግሞ ይዘን ለምንድን ነው ይሄንን የሚታረጋችሁ ብሌን ስንጠይቅ፣ ማንም ቤት ማፈናቀል ወላ እኔ ሙስሊም ነኝ እንኳን ቤት ማፈናቀል አንድ ቤት ላይ በድንጋይ የተሰበረ እንትን ቤት ካለ ወላ በፈለገበት ግን ማንም ሰው ማየት ይችላል። ወላ እኔ ለእንትና አይደለም እኔ መንግስት ሰራተኛም አይደለም የራሴን ስራ ሰርቼ ነው የምኖረው እንጂ የተባለው ያለው አገር ሽማግሌና ቄሮቹ አንድ ላይ ተቀምጦ ከወረዳም ሰዎችን ጠርተን እነዚህ ሰዎች ዝናብ ዘንቧል ለምን መጥቶ እርሻውን አያርሱም ለምን ወደዚህ አይመለሱም? መጀመሪያ እነሱ ሲሄዱ አገር ለማየት ነው ብለን ነበር፣ ግን እነሱ እየመጡ አይደለውም። የምታርሳችሁ ሰዎች ደግሞ ለምንድን ነው የምታርሳችሁ ብለን እነሱንም ከልክለን መሬቱ እነሱ የማይመጡ ከሆነ መንግስት ይጠይቅ እንጂ መሬቱም ሰው እንዳይደርስ ብሎ ህዝቡ በራሱ ወጥቶ ሽማግሌውን መርጦ ቄሮቹን መርጦ እያጠበቀ ነው።
ባነጋገርናቸው ሰዎች መካከል ያለው ልዩነት ለመፈናቀላቸው ምክንያት የሆነው ጉዳይ ነው። የተፈናቀሉት ሰዎች ተገደን ነው ይላሉ። ነዋሪዎቹና የወረዳው አስተዳደር ደግሞ ፈርተው ነው ይላሉ። ሌላው አከራካሪ ጉዳይ ያነጋገርናቸው ተፈናቃዮች አንዳንዶቹ ንብረታችን ተቃጥሏል፣ አንዳንዶቹ ደግሞ ንብረታችንንም ሰብላችንንም ሜዳ ላይ ጥለን ፈርተን የሸሸነው ይላሉ። አንድ ስሙን መግለጽ ያልፈለገ ነዋሪ ሲወጡ ለንብረታቸው ወኪል አድርገው ነው፣ እኔ ራሴ ወኪል የሆንኩላቸው ግለሰብ አለ ሲል ስም ጠርቶ ይናገራል። እኚህ ግለሰብ ያነጋገርናቸው ሰው በመሆናቸው ስለ ውክልናው ጠይቄያቸው ነበር።
የት ቁሜ ነው ወኪል የማደርገው? በግርግር መሀል እና በጦርነት መሀል ወኪል ተብሎ መወከል ነገር አለ እንዴ? እንደዚህ ወኪል የሚባል ነገር የለም። እኔ ቀርቶ ማንም ሰው ወኪል ብሎት ያለው ነገር ይሄ ግን አሁን አንዳንድ የሚያቀረውን እያሉ እነሱ የሚሰሩት ማላ አለ። አሁን አንዳንድ ሰዎች ሲነግሩን የክሌን ቤት እየተወክያለሁ ገብቼበታለሁ እየተባለ የት እንዳሉ ቀበሌዎቹም ራሱ ደውለን ባለፈው አስተዳደሩን ጠይቀና ቀበሌውን አስተዳደር ማለት ነው የወረዳ ሳይሆን እንትን ስንል እኛ ከአቅማችን ሆነ በላይ ሆነ ጠይቀናቸዋል። ግን እኛ በራሳችን ማን ግባ አለህ ከሌ ቤት ስንላቸው ማንም ግባ አላለኝም ገብቻለሁ ነው ምሉ ነው። እና እኛ ደግሞ የምናደርገው ነገር የለም ከላይ ከወረዳውና ከላይ ስለሆነ ችግሩ ከዛ መፍትሄ ካልመጣ እኛ የምናደርገው ነገር የለም ነው አለ። 8 ወር ውስጥ እንግዲህ ተመልከች፣ በዚህ ሀገር ላይ 8 ወር ውስጥ ይሄን ያህል ህዝብ ተፈናቅሎ ይሄን ያህል ንብረት ጠፍቶ እያለ የመንግስት አካልም ጠይቀን አልቻለም። የአካባቢያው ዞኑ ያውቃል፣ የድም ብሎ አስተዳደሩ ያውቃል እንደተፈናቀለ። መንገዱም ትንዛው ስለሆነ መንገድ ዳር ስለሆኑ ደግሞ ቤቶች የተወሰኑ 1-4 ቤቶች የሰራናቸው ልጆች ሰራናቸው አለ ዘመናዊ ቤቶች ስለሆኑ ያውቋቸዋል እነሱ። እና እኛ ዞሮ ዞሮ የስስ ቁመን የምንወክላቸው ህግ ያልወከለው ወኪል ደግሞ ወኪል የሚባል ነገር የለም። ና ያን ጊዜ እኛን እያሳደዱ የነበሩ ልሉ ይችላሉ። አንዳንድ የመንግስት ባለስልጣንም እጃቸው ስላለ ራሳቸውን ለማዳን ልሉ ይችላሉ። ፈርተው ምለው ያስፈራራ ነው ማን ነው ያውጧቸው እነሱ ያስፈራሩን ሰዎች ሰው 33 ዓመት ያረባውን ንብረቱን ጥሎ ስወጣ ያሰራራው ቡድን በምንድን ተነስቶ ከምን ተነስቶ ነው ይህን ቄሮ ሽንባል ነገር? አሁንም ቄሮ በቄሮ ስም ይነግዳሉ፣ በኦሮሞ ስም ኦሮሞ ስም ይነግዳሉ። ግን እኛን የዘረፉን ዱርዮች ናቸው። በቃ ዱርዮች ናቸው። ከማን ጋር ሆኖ ብትይ ከመንግስት ባለስልጣን አንዳንድ የራሳቸውን ወዳዶች ከነዛ ጋር ተቀናይተው ያደረጉት ስራ ነው።
በአሁኑ ሰዓትም ከተለያዩ ቦታዎች ተፈናቅለው በአማራ ክልል ውስጥ እንደሚገኙ የሚናገሩ ያነጋገርናቸው ሰዎች የሚሉት ስለ ችግራቸው ከሁለቱም ክልል ሆነ ከፌደራል መንግስት ምላሽ የሚሰጣቸውና የሚሰማቸው አካል ማጣታቸው ነው። በአሁኑ ሰዓትም መጠጊያ አልባ ሆነው በችግር ላይ እንደሚገኙ ይናገራሉ። በጉዳዩ ላይ የኦሮሚያ ክልል ቃል አቀባይ ዶክተር ነገሪ ሌንጮ፣ የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁንና የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ አህመድ ሸዴ የእጅ ስልካቸው ላይ ደውዬ ነበር። ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም።